the voice of America.
ዶክተር ኃይሉ አራያ ጤና ይስጥልኝ እንደምናመሹ?
እግዚአብሔር ይመስገን እንደምናችሁ እናንተስ?
በጣም ደህና ነን እግዚአብሔር ይመስገን። እንግዲህ ግንቦት 20 ሆነ 26 አመታት ደፈንን ለውጥ በኢትዮጵያ ከመጣ። እስቲ አንድ ድምጽ ላሰማውት ከዛ ወደ ውይይታችን እንገባለን።
እሺ።
ከመድረኩ የሚታየው አንድ ችግር አለ ባል ፕሬዝዳንት ከርሶ። ይሄ መድረክ ነፃ መድረክ ነው። ይሄ ሸንጎ ከፍተኛ የስልጣን አካል ነው። ከበላዩ የወከለው ህዝብ ካልሆነ በስተቀር የለውም የበላይ። ባለሙሉ ስልጣን ነው። በፈለገው ጉዳይ አንስቶ ሊወያይና ሊወስን ይችላል ከሚለው ነገር እየተነሳ ይሄ መድረክ ነፃ ነው ይላል። ጥሩ። በአንድ በኩል ደግሞ የሀገራችን መፍትሄ የገጠመን ችግር መፍትሄ እንፈልግ በነፃ መድረክ በነፃ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ እስቲ ይሄ መሬቱ ምንድን ነው? ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል። ከመድረኩ ግን ሊኮነን አይገባም። በቅድሚያ ይሄማ ነፃ መድረክ አይደለም፣ እውነትም ነፃ አይደለም ማለት ነው። ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ። በኢትዮጵያዊነቱ ሀሳብ ሰንዝሯል። የተሳሳተ ሊሆን ይችላል። ይችን ሀገር አደጋ ላይ የሚጥላት ነው ብሎ ሰው ሊያስብ ይችላል። ጥሩ። ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይህን ነገር እስኪ ብትንትኑ እናውጣውና ደካማነቱ እንየው የሚል አዝማሚያ ነው እንጂ መውሰድ ያለብን ጓድ ፕሬዝን ንርሶ እዛ ተቀምጠ የዚህን ውይይት እንደው አጣጫውን በዚህ ነው መሄድ ያለበት የሚለውን ከበሩማ ነፃ መሆኑ ይቀራል ማለት ነው። ነፃ መድረክ አለበት እና ይሄ መስተካከል ያለበት ይመስለኛል። አገር ስንል ተራራ ብቻ አይደለም። አገር ስንል መስክ፣ ወንዝ፣ ጫካ፣ ደን ብቻ አይደለም። አገር ስንል ስርዓቱም ነው ፍትህም ነው። አሁን የምንነጋገር እውነት እየተደማመጥን ነው ወይ? ህዝብና መንግስት እኔ ደጋግሜ የምለው ነው ጓድ ፕሬዚደንት፣ በየትኛውም መድረክ ሆድና ጀርባ ሆኗል። ጓድ ፕሬዚደንት ስለ ኪኒን መዋጥ ብዙ ጊዜ ይናገራሉ። ሰው ባለፈው አመታት ተናግረዋል። ሰምቻለሁ።
ስለምን?
ስለ ኪኒን መዋጥ። ይህን ኪኒናችንን መዋጥ አለብን፣ ጌታችንን መቀበል አለብን። ትክክል ነው፣ ቀበላለሁ። ይህ መዋጡ ግን ለሁላችንም እኮ ነው። እኔ መውጣለሁ መዋጥ ካለብኝ፣ ሌላው እናንተ መዋጡ። አንድነትን ለማጠናከር ነው የምፈልገው። ግን አንድነትን ለማጠናከር በግማሽ አይኔ እያየሁ አይደለም። በሙሉ አይምሮዬ በሁለት አይኔ በግልጽ እየተመለከትኩ አስተማማኝ የሆነ ድል እንዳገኝ ነው የምፈልገው። ራሴን በራሴ መድለል እችላለሁ። እነዚህ ያለፉት አመታት የደረሰብን ችግር፣ ሀገራችን የወደቀችበት ሁኔታ ይህንን ነገር ትንሽ ያስተምረናል፣ ለማየት እንችላለን የሚል ሀሳብ አድሮብኝ ነበረ። ግን ሁኔታውን እንደማየው ብዙም የራቅን አልመሰለኝም። በወታደሩ ብቻ ከዚህ በፊት እንዳደረግ ነው ያለ እንደሆነ እንዴ ምን የከለከላቸው ነገር አለ? ከዚህ በፊት ብላንክ ቼክ በጀት ሰጥና የፈለጋችሁትን የሰው ኃይል ሞቢላይዝ ለማድረግ እንደምትችሉ ከዚህ ቤት ተደጋግሞ የተሰጠ መመሪያ ነው።
ዶክተር ኃይሉ በነገራችን ላይ በዚህ ሰዓት እኔ ወጣት ሪፖርተር ሆኜ በዛ አዳራሽ ውስጥ ነበርኩኝ። ከዚህ በመለስ የተናገሩ ወይም ለመናገር ያሰቡ ብዙ ሰዎች የት እንደደረሱ የማይታወቅበት ሰዓት ነበር። እርሶ ይህንን ይሉ የነበረ ጊዜ እሳት ላይ ቆሙ የመናገር ያህል ነበር ይመስለኛል ጊዜው። ይሄ የመጨረሻው የብሔራዊ ሸንጎ ስብሰባ ይመስለኛል። ይሄ ማስቸኳይ ሸንጎ ነበር፣ ከዛ በኋላም የተጠራ አይመስለኝም። እንደው በዘያዊ አነጋገር እንበልና 3 ጊዜም ዶሮ የጮኸ አልመሰለኝም። የዛ መንግስት ውድቀትና ክስመት ሲነገር ግንቦት 20 1983 ዓመተ ምህረት ሲመጣ በሙሉ አእምሮ በሁለት አይን በግልጽ እየተመለከትኩ ነው መናገር የምፈልገው ብለዋል እዚያ የከበደ ቦታ ላይ ቆመውና አሁንም ያለፉትን 26 ዓመታት እንዲሁ በሙሉ አእምሮ በሁለት አይኑ እያዩና በግልጽ እየተመለከቱ አጠር አድርገው የሚገመግሙልኝ ይመስለኛል። እና ዶክተር ኃይሉ በቅድሚያ ግንቦት 20 ለመሆኑ በራሱ ድል ነው ወይ? ግንቦት 20 የህዝብ በዓል ሆኖ ዓመታዊ ክብረ በዓል ሊሆን ይገባዋል ወይ? እንዲህ አይነት ጥያቄዎችን የሚያነሱ ሰዎች አሉ። እርሶ ምን ይላሉ?
በእኔም በኩል እንደዚሁ ነው። ያዴ አሸንፊ ገብቻለሁ የሚለው እና ደርግ የወደቀበት ጉዳይ ነው ብሎ እንደ አዲስ የመንግስት የህዝብ በዓል ተደርጎ ሆኗል። አሁን ኢህአዴግ ታግሏል፣ ደርግንም እያለ ነው የሚለው። ነገር ግን ይሄ ጉዳይ እንደ ቡድን ይሄንን ተግባር የኔ ምልክት ነው የኔ ጉዳይ ነው እና ብሎ ያከብር ይችላል እንደ ድርጅት። የህዝብ በዓል ግን መሆን ያለበት ብዬ አላስብም። ምክንያቱም እንደዚህ ብዙ በዓሎች አሉ። ከንጉሱ ጋር ስንመለከት የተወለዱበትን በዓል እናከብር ነበረ። እሳቸው ሲሄዱ አለፈ በዓልነቱ ቆመ። ምክንያቱም ከአንድ ሰው ጋር የተያያዘ ነው። የህዝብ አይደለም። የህዝብ ጉዳይ ህዝቡ በሙሉ ይህ ጉዳይ ይመለከተኛልና ላከብረው እችላለሁ ብለው ብዙ የሚያከብረው ነገር አይደለም። ኢህአዴግ ሲገባ ህዝቡ እንደሚፈልገው ህዝብ የሚያከብረው አድርጎ የራሱን በዓል ሰክቶ ከዛ በፊት የነበረ ማለት እንዳልኩት በዛን ጊዜ ኢህአዴግ ሲገባ ግንቦት ሀያም ያከብሩ ነበረ ታጋዮቹ። እንደዛ ሊሆን ይችላል። እንደ ድርጅት ያንን ነገር ባላቸው አድርገው ወስደው ሊያከብሩት ይችላሉ። እንደ ህዝብ ግን ህዝቡ ይህ ጉዳይ እኔን በሙሉ ይመለከተኛል፣ የማከብረው ነው፣ የማምንበት ነው ብሎ የሚቀበለው አይደለም። አሁን ይሄ ኢህአዴግ በአንድ ምክንያት ቢወገድ በፖለቲካም በምርጫም ቢሸነፍ ያ በዓል መሆኑ ሊቀጥል አይችልም። ምክንያቱም ያ በዓል ከህዝቡ ጋር የተያያዘ አይደለም። እንደ አድዋ ጉዳይ በመላ ኢትዮጵያ ጉዳይ ነው የያዘው ነው። የአርበኞች ትግል የኢትዮጵያ ህዝብ ፍላጎት ነው። ስለዚህ ያስታውሰዋል። ሌሎችም በዓሎች አሉ። ስለዚህ በአሁኑ ጊዜ ግንቦት ሀያ እንደ ህዝብ በዓል እንደ መላው ህዝብ እንደተቀበለው አድርጎ የያዘው በዓል አይደለም። ምክንያቱም ከተወሰነ ድርጅት ጋር የተያያዘ ነው። ያ ድርጅት በማይኖርበት ጊዜ ያ በዓልም ይኖራል ብዬ አልገምትም። ስለዚህ የህዝብ ጉዳይ ሆኖ ሊከበር የሚገባው አይመስለኝም ብዬ ነው የማምነው።
ነገር ግን ኢህአዴግ የኢትዮጵያን ህዝብ ከጭቆና ያላቀኩበት ቀን ነው፣ ከከበደ አገዛዝ ከተለያዩ ስርዓቶች ነጻ ያወጣሁበት የህዝብ በዓል ነው፣ ህዝቡ ነጻ የወጣበት ቀን ነው ብሎ ነው የሚያምነው።
ህዝቡ ነጻ ሲወጣ ምን አገኘ ነው ዋናው ነገር። የቃላት አይደለም እኮ እናሰነሱ ብዙ ነገር ሊናገሩ ይችላሉ። ይታገልበት ጉዳይ ነው ህክምና መስዋዕትነት ከፍለና ሊሉ ይችላሉ። ግን ምን አመጡ ነው ጥያቄው። ልማት ሁለት አይነት ነው። አንደኛው ቁሳዊ ልማት ነው፣ ሁለተኛው መንፈሳዊ ልማት ነው። አንድ ሀገር በሁለቱም መስመሮች በመንፈሳዊ ልማትም በቁሳዊ ልማትም ተጣጥሞ ወደፊት የሚኬድበት ሁኔታ ከሆነ ይፈለጋል። ነገር ግን እኔ በበኩሌ የማየው ልማቱ የሚካድ ነገር አይደለም። ቁሳዊ ልማት እንዲካል አይደለም፣ ብዙ ስራዎች እየተሰሩ ነው። ነገር ግን ይሄ ወገን ብቻ ይሄ ቁሳዊ ብቻ አንድን ሀገር ወደፊት አያስኬታትም። ከድህነትና ከኋላ ቀርነት የሚያላቅቅ አይደለም። ምክንያቱም አሁንም ቢሆን ኢትዮጵያ በምትቆጠርበት ጊዜ ምን ላይ ነች ያለችው ተብሎ በምትመዘንበት ጊዜ ከመጨረሻዎቹ ዋነች እስካሁን ድረስ ወደ ኋላ ሆና ነው የምትቆጠረው። ጥቂት አገሮች ናቸው የሚቀድመዋል።
ከእሷ ኋላ የቀሩ ማለት ናቸው።
አዎ፣ ከኛ ወደ ኋላ ቀርት አገሮች አሉ፣ ጥቂቶች ናቸው። እና ይህን ያህል የሚጋነን ነገር አይደለም። ከድህነት አሁንም አልወጣንም። ምናልባት የተወሰነ የህብረተሰብ ክፍል በጣም ጥቂት የሆነ ህብረተሰብ በልጽጎ ይሆናል፣ ሀብቱሞ ይሆናል። ነገር ግን አጠቃላዩ ህዝብ ግን አሁንም ቢሆን መጨረሻ ከሚባሉ ሀገሮች አንዷ ነን። ሌላው ነጻነትን እንወስዳለን። ነጻነት ማለት ምን ማለት ነው? ነጻነት በብዙ መንገድ ይገለጻል። ነገር ግን እኛ አሁን ምኑ ነጻነት፣ እውነተኛ ነጻነት አለን ወይ የሚለው ነገር በእኔ በኩል አጠያቂ ነው ብዬ ነው የማስበው። ለምሳሌ ህግ አለን፣ ህገ መንግስት አለን። ነገር ግን ያ ህገ መንግስት ከሌሎቹ ህዝያት መንግስት ጋር ሲተያይ የተሻለ ነው፣ የታወቀ ነው፣ የሚና የሚካድ አይደለም። ነገር ግን ዓለም ከደረሰበት ደረጃ አኳያ ሲታይ አሁንም ቢሆን ነጻነት የለም። እውነተኛ ነጻነት በወረቀት ላይ በህገ መንግስት ላይ ተጽፏል፣ ትክክል ነው፣ ሰፍሯል። ነገር ግን ስራ ላይ በሚዋልበት ጊዜ እኛ ከዚህ በፊት በፖለቲካ ፓርቲዎች ውስጥ አባል ሆኜ ተንቀሳቅሻለሁ እና ምን አይነት ችግር እንዳለ ምናልባት የመንቀሳቀስ ችግር እንዳለ በጣም አሳውሳለሁ። አሁን ቢሆን በአይምሬ አለ ይሄ ችግር። ስለዚህ በነጻነት በኩል ወረቀት ላይ ጥሩ ነው፣ በተግባር ግን ተጨባጭ በሆነ መንገድ የለም ማለት ይቻላል። ሌሎችም ብዙ ነገሮች አሉ፣ ይሄ መንግስት የሚያነሳቸውና የትግላችን የመስዋዕታችን ውጤት ናቸው የሚላቸው ብዙ አሉ። ግን ዞሮ ዞሮ ግን ሲታይ ለምሳሌ ነጻነትን የፖለቲካ ነጻነትን እንመልከት። በሙሉ 100% ነው የፖለቲካ እንቅስቃሴውን የፖለቲካ መስክ የያዘው በሙሉ
ኢህአደግ ማለት ሆኖ።
አዎ ኢህአደግ ለስሙ መድበረ ፓርቲ እንዲባል ይህን ለማሰኘት ሲባል የተሰለፉ የፖለቲካ ድርጅቶች አሉ። ሁላችንም ለአይነት ፖለቲካ ድርጅቶች እንደሆኑ ሁላችንም እናውቀዋለን። ስለዚህ በፖለቲካም ስናየው አንድ ፓርቲ አውራ ፓርቲ በፈለገው መንገድ ነው አገሪቱን የሚያንቀሳቅሳት። የአንድ አገር ጉዳይ በጣም ውስብስብ ጉዳይ ነው። ያንን ውስብስብ ጉዳይ ለመፍታት የተለያዩ ሀሳቦች ሊቀርቡ ይገባል። ይህን ችግር ልንፈታ የምንችለው በዚህ መንገድ ነው በሚል አንድ መንገድ ብቻ ይዞ የሚኬድበት ሁኔታ አይሆንም። ምክንያቱም የተለያዩ ሀሳቦች፣ የተለያዩ አመለካከቶች ቀርበው ተፋጭተው ከዛ በኋላ ይሄ ነው የሚሻለው ተብሎ በዛ መንገድ የተካሄደ ከሆነ ይች ሀገር ወደፊት ትሄዳለች፣ እየተሻሻለች ትሄዳለች። በአንድ መንገድ ብቻ ነው የኔ ብቻ ነው በዚህ መንገድ ነው የምንሄደው የሚለው ነገር ይኸው እስካሁን ድረስ በአንድ መንገድ ነው የምንሄደው እና ይች ሀገር ምንም አማራጭ የላትም። ሌላ መንገድ አታውቅም ማለት ነው ኢትዮጵያ አንድ መንገድ አያውቅም ማለት ነው። ከዚህ በፊት 40 ወይም 50 ዓመት በንጉሱ ስርዓት ኢትዮጵያ ተመርታለች።
52 ዓመት
52 ነው የአንድ ክፍል። እንዳውም አንድ ሰው ማለት ይቻላል የአንድ ሰው አስተሳሰብ ነው። የአንድ ሰው አስተሳሰብ አመራር የት እንዳደረሰን ሁላችንም እናውቀዋለን። በዚያ ጊዜ የነበርንበትና አሁን ያለንበት ሁኔታ ይህን ያህል አይደለም ልዩነቱ። ስለዚህ ብዙ ነገር ይነገራል በቃል በፕሮግራም በፕሮፓጋንዳ በመገናኛ ብዙሀን። የመገናኛ ብዙሀን እንኳን እንደው በሱ እንኳን ብንነሳ ማን ነው ይቺን ሀገር በምን አይነት ቋንቋ በምን አይነት አስተሳሰብ ነው እየተመራች ያለች የሚለው ያው አንድ መንገድ ነው እና ይቺ ሀገር መቼ ነው እድል የምታገኘው እና የተለያየ አመለካከት ያላቸው ሀገራቸውን ይሁት ነው ይቺ ሀገር በዚህ አይነት ብትሄድ የተሻለ ነው ይሄ መንገድ ነው የሚሻለው ብለን የምንዋይበት ጊዜና ውይይቱ ተካሂዶ አይ ይሄ ነው በዚህ መንገድ ነው የምንመራው ተብሎ የምንሄድበት ጊዜ መቼ ነው ነው የአንድ ድምፅ ሳይሆን ብዙ ድምፆች ተሰምተው ከዛ ሁሉ ድምፅ የተሻለ ነው ተብሎ በዛ የምንመራበት ጊዜ መቼ ነው ነው የኔ ጥያቄ።
ዶክተር ኃይሉ የእርሶን ጥያቄ መልሼ ልጠይቆትና እርሶ መቼ ይሆናል ብለው ያስባሉ? እርሶ በፖለቲካው ዓለም ውስጥ አሉ። ይኸው እንግዲህ እስከምናውቀው ድረስ አሁንም በተቃውሞ ጎራ በአመራር ሁሉ ተሰልፈው ለረጅም ጊዜ ቆዩ ሰው ነዎት እና መቼ ይሆናል ብለው ያስባሉ? አሁን ባለው የኢህአደግ የገዢው ፓርቲ አያያዝ እርሶ አሁን የሚሏቸው ሁኔታዎች ይፈጸማሉ ብለው ይጠብቃሉ ወይ?
እኔ አይታየኝም በሆነ በጣም ያስቸግረኛል። ይሄ ስርዓት ምናልባት በሆነ ምክንያት ራሱ በራሱ ደከመኝ ብሎ ካልቶ በስተቀረ ይሄ አንድ መንገድ አካሄድ መቼ እንደሚወቅድ በጣም ያስቸግረኛል። ኢህአዴግ ነጻነት እናመጣለን ብለው ነው የታገሉ መስዋዕትነት የከፈሉ። ነገር ግን ያ ነጻነት ነው አሁን የቸገረን። አሁንም አንድ ድምፅ ነው ያለው። ኢትዮጵያ ሁልጊዜ አንድ ድምፅ ብቻ ነው የምታውቀው እና ኢትዮጵያ የተለያዩ ድምፆች መፈጠር አለባቸው የምንላት ድምፆች ተሰምተው የተሻለ ነው ተብሎ የሚወሰድበት መቼ ነው የሚለው እኔም በሆነ በጣም ነው የሚጨንቀኝ። ታሪክ እንደምናውቀው ስልጣን ላይ የነበሩ ወገኖች ስልጣኔ ላይ ወጥተው የነበሩ ሀገሮች ነገስታት እናውቃለን። እስከ ሮማ ድሮስ ከእንግሊዝም ጀምሮ ልቀ ወጥተው ሄደው ራሳቸው በራሳቸው የወደቁበት ጊዜ ነው እና ምናልባት እንግዲህ ህዝብ ምን ማድረግ እንደሚችል ከመጠበቅ በስተቀር ሌላ ምን ማድረግ ይችላል?
ይሄንን ያህል ተስፋ ቆርጠዋል ማለት ነው እንዴ ዶክተር ኃይሉ? ኢህአደግ በራሱ እስካልተለወጠ ድረስ ታግሎ ኢህአደግን ማሸነፍ አይቻልም፣ ማስለወጥ አይቻልም የሚል አቋም ላይ ደርሰዋል ማለት ነው?
የለም፣ አይ አይ አብሶሉት አልኩም። ማሰማም መለወጥ አለበት። ከዛ የበለጠ ኃይል አሁን ቁሳዊ ኃይል ያለው አሁን ያለው ስርዓት ስር ከመስደዱ እንዳሻገር በፖለቲካውም ተጠናክሮ ተቀምጧል። በኢኮኖሚውን እንደው ዓለም እንደሚያውቀው ራሱ ተጠናክሯል እና ይህንን ለመለወጥ የለም ተስፋ አልቆረጥኩም። የተስፋ የመቁረጥ ነገር አይደለም። ምንድን ነው ምን አይነት መንፈስ ነው መፈጠር ያለበት የሚለው ነገር እኔ ማምናለሁ። ያ መንፈስ መፈጠር አለበት፣ ሰላማዊ የሆነ ዴሞክራሲያዊ የሆነ ድምፅ መፈጠር አለበት። ያ ድምፅ ኦፍኮርስ እንግዲህ ህዝቡ አሁን ካለበት ሁኔታ ከዚህ ከፍርሃት ስሜት ተላቁ እንደ ህዝብ እኔ ነኝ የስልጣኑ ባለቤት ምንጩ እኔ ነኝ፣ ይህንን ልለውጥ የሚችለው እኔ ነኝ፣ ስለዚህ ይህንን ለማድረግ ደግሞ ሰላማዊና ዴሞክራሲያዊ ስርዓት ለመፍጠር የሚያስፈልግ ትግል መምጣት አለበት መፈጠር አለበት የሚለው እምነትና አሁን ያለው መንፈስ ግን ያንን ለመለወጥ የሚያስችል ጥንካሬ ያለው አልመሰለኝም። እና ያን ጥንካሬ የግዴታ መፈጠር አለበት ማለት ነው።
ህዝቡ የፍርሃት መንፈስ ሰፍኖበታል ለሚለው አንዳንድ የሚነሱ የመከራከሪያ ነጥቦች አሉ። ህዝቡ ፈርቶ አያውቅም። በተለያዩ አጋጣሚዎች ከቀደሙ ስርዓቶች ጀምሮ በህዝብ ትግል ነው ለውጦች ሲመጡ የነበረው ኢትዮጵያ ውስጥ። ኢህአደግን ራሱን እዚህ ያደረሰው የህዝብ ድጋፍና ግፊት ነው። ከዛ በኋላም ኢህአደግ መንበረ ስልጣኑን ከተቆጣጠረም በኋላ አልተመቸንም፣ አልወደድነውም ይሄን አካሄድ የሚሉ ሰዎች በህዝብ ደረጃ ማለት ነው በተለያዩ አካባቢዎች ከመንቀሳቀስና አንዳንድ ጊዜም እየገነፈሉ በየአደባባዩ በተለያዩ አጋጣሚዎች ተቃውሟቸውና ቅሬታቸውን መግለጽ አላቋረጡም ሰዎች በየጊዜው። ነገር ግን የአመራር ችግር፣ ያንን የማስተባበር ችግር እንዳለ፣ የመከፋፈል ችግር እንዳለ በተቃውሞው ጎራ በየወቅቱ የሚታይ ነገር ነው። ለመሆኑ የኢትዮጵያ ተቃዋሚዎች ምን ያህል ስርዓት አላቸው? ምን ያህል ዲሲፕሊንድ ናቸው? ይህንን የህዝብ ድምፅ ለማዳመጥና የህዝብን ጥያቄ በአግባቡ ተረድቶ የትግሉን አቅጣጫ ገንቢ በሆነ መንገድ ለማስኬድ ምን ያህል ዝግጁ ናቸው? እስከ መቼ ድረስ ነው ይሄ ሁኔታ ሊቀጥል ይችላል ብለው የሚያስቡት? የህዝብ ችግር ነው ወይስ ደግሞ የመሪ ችግር ነው ያለው?
ህዝብና መሪ እኮ አይለያይም፣ አንድ ላይ ነው። ህዝብ
ግን ተለያይቶ የተለያየበት ሁኔታ ነው የሚታየው ነው የሚባለው። ህዝቡ ሌላ ሁኔታ ላይ ነው፣ ሌላ አቋም ላይ ነው ያለው። ይሄ ሁኔታ አላስደሰተንም፣ የነጻነቱም ሁኔታ የኑሮውም ሁኔታ አላስደሰተንም ብሎ የሚንቀሳቀሰው ህዝብ ያለበት የመነሳሳት ስሜት በተለየ ደረጃ ነው ያለው። መሪዎች ውስጥ የሚታየው አካሄድና አያያዝ ደግሞ የተለየ ነው። ለዚህ ይመስለኛል ሁልጊዜ ወደ ዜሮ፣ ሁልጊዜ ወደ ባዶ እየተመለሰ የሚንቀሳቀሰውና የሀገሪቱንም የዲሞክራሲ አቅጣጫ ማስቀመጥ በሚቻልበት ደረጃ ላይ ማስቀመጥ ያልተቻለው እንደሚመስለኝ።
ያ ህብረቱ እኮ ነው፣ መንፈሱ እኮ ነው የጠፋው። አንደኛ በእርግጥ መሆን ያለበት መሄጃው የሚፈልገውን ነገር ላገኝ የሚጠቅም ነገር አካሄድ ሊመጣ የሚችለው ወደፊት ሊሄድ ማስካሄድ የምንችለው በሰላማዊ መንገድ ነው። በእኔ እምነት በሰላማዊ መንገድ ነው።
አሁን ይሄንን በአግባቡ የመገንዘብን ጨምሮ ማለት ነው። ልክ ነዎት።
አዎ፣ ይሄ በዚህ መንገድ ነው። ያንን እንግዲህ ትልቁ ችግር እዛ ላይ ነው። የፖለቲካ ታሪካችን ብናይ እኮ ግፋ ቢል 50 ዓመት እኮ ነው። እንደ እንግሊዝ ያሉ ሀገሮች እኮ ለምሳሌ ከ500-600 ዓመት ልምድ ከዛንም ተነስተው ነው አሁን የሚጠቀሙበትን ዴሞክራሲ የሚጠቀሙ።
አዎ ዶክተር ኃይሉ እዚች ጋር አንድ ጊዜ እዚች ጋር ቆም ላርጎትና ብዙ ጊዜ ከደርግም ጊዜ ጀምሮ ማለት ነው ያለ መከራከሪያ ነው ይሄ የምንሰማው። እኛ እኮ የዲሞክራሲ ጀማሪዎች ነን፣ እኛ እኮ የአስተዳደር ጀማሪዎች ነን ይባላል። ሀገሪቱ በመንግስትነት የረዘመ ታሪክ ያላት ሀገር ነች። ህዝቧ የሰለጠነ የውስጡ በየአካባቢው ማለት ነው ህይወት ኑሮ ያለው ሀገሪቱን እስከዚህ ድረስ ጠብቆ ያቆየ ህዝብ ነው። ከሌሎችስ ልምድ ተምሮ ወደ ላቀ ደረጃ ላይ መድረስ አይቻልም? የግድ ሌሎች ባለፉባቸው መንገዶች ውስጥ አንድ ህዝብ ማለፍ አለበት ወይ የተሻለ ስርዓት ለመገንባት?
አሁን እኮ ያንን ለማድረግ ከየት ነው የምንመጣው? ከምን ተነስተን ነው የህዝቡ ሁኔታ የተፈጠረው? ሁኔታ ያለው የዴሞክራሲ ሁኔታ መስኩ የመስኩ ሁኔታ የመንቀሳቀሻው ሁኔታ በጣም አስቸጋሪ ነው።
ጠቧል ነው የሚሉት
ነው። ጠቧል ነው። እርግጥ ለምንድን ነው ሰላማዊ የሆነ ዴሞክራሲያዊ የሆነ የጉብዝ አለቃ ለምን አይፈጠርም? ህዝቡ ውስጥ ራሱ በውስጡ ለምንድን ይህን ነገር እንዲሁ አስሎ ብቻ እያጣላ አንገቱን ደፍቶ የሚኖረው? ለምንድን ነው በሰላማዊ መንገድ ህጋዊ በሆነ መንገድ ሰው በመሆኑ ህዝብ ታሪክ ያለው ህዝብ በመሆኑ ምክንያት መከፈል ያለበትም መስዋዕትነት ከፍሎ በሰላማዊና ህጋዊ መንገድ ያንን ያለውን ሁኔታ ለመለወጥ ያልቻለ ለምንድን ነው የሚባለው ጥያቄ እኮ ነው ችግር የሆነው።
ለማጅነን የሚለው ነገር ብዙ ጊዜ የማይጥማቸው ሰዎች የሚያሰሙት ሀሳብ
አይደለም። እውነት ግን ነው። ለማጅነን ማለት አይደለም እንዴ መስዋዕትነት የማይተከፈለ ሄቱ አገሪቱን ለመጠበቅ ነፃነቷን ለመጠበቅ ብሎ በዚህ በይሄ ዴሞክራሲ የሚለው አይነት ነፃነት ጠብቅ መስዋዕትነት ተከፍሎ እዚህ መጥተናል።
አሁን የዲሞክራሲው መንገድ እኮ ክፍት ሲሆን፣ ዶክተር ኃይሉ የዲሞክራሲው መንገድ እኮ ክፍት ሲሆን፣ መድረኩ ክፍት ሲሆን፣ በሰለጠነ ሁኔታ አቋሙን በግልጽ እገሌን ነው የምፈልገው ብሎ ሙሉ ቀን ቆሞ ቀንና ሌሊት ቆሞ ድምፁን ሲሰጥ እኮ አይተናል እኮ። ብዙ ችግሮችን እኮ አልፎ ድምፁን የምርጫ ሳጥን ውስጥ እኮ አስገብቶ እገሌ ይምራኝ ብሎ ሲመርጥ እኮ አይተናል። ይሄ ስልጣኔ አይደለም እንዴ? ይሄ መለማመድ ነው እንዴ? በጠመንጃ አይደለም ድምፁን ካርዱን ለመጣል ነበር።
አምናለሁ። ይሄ ትክክል እኮ ነው፣ ትክክል እኮ ነው። ይህንን ያንን ለሊቱን ከጠዋቱ ጀምሮ ስሜቱን የገለጸበት ሁኔታ አለ።
አሁን ምን ለማመድ ያስፈልገዋል ይህ ህዝብ?
ያ መንፈስ በእኔ እምነት ታፍኗል ነው የምለው። ይህንን አፈና እንዴት አድርጎ ነው እንደገና ፈንቅሎ በዛ ስሜት በዛ በጨዋነት መንገድ ሀሳቡን የገለጸበት ሁኔታ? ይህንን ለማድረግ ያ ድፍረቱ ነው የጎደለ። ሰላማዊ የሆነ ድፍረት ነው አሁን ያጣ ነው። እውቀቱም አለ ይመስለኛል። በሀገር በቀል እውቀትም አለ፣ ልምዱም አለ፣ የዓለምም እውቀት አለ። በግልጽ እየታየ ነው። ግን ያንን ተግባራዊ ለማድረግ ድፍረቱ ነው። እንዴት አድርገን ከየት እናምጣው ነው ጥያቄ።
ዶክተር ኃይሉ አርአያ፣ መቼም በዚህ ስርዓት ውስጥ አንድ ሩብ ምዕት ዓመት አጠናቀን የሁለተኛውን ሩብ አንድ ዓመት ደግሞ ከላዩ ላይ ሸረፍን። በዚህ ሰሞን ተከታታይ ንግግሮችን፣ ተከታታይ ውይይቶችን እናደርጋለን። ያለፈውን ሩብ ምዕት ዓመት ለመገምገምና መጪው ጊዜ ምን መሆን አለበት፣ ህዝቡም እንደዚሁም የፖለቲካ መሪዎችም የሚወያዩባቸውን መድረኮች ለማዘጋጀት ጥረት እናደርጋለን። የገዢው ፓርቲ ሰዎችም የሚሳተፉ ከሆነ እንደዚሁ ጥሪያችንን በተከታታይ እናሰማለን። በዚያም ላይ መልሼ ጋብዘውታለሁኝ። ዶክተር ብሩክ ኃይሉ ለዚህ ጊዜው ለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።